ይህ በምስራች ድምፅ እየተዘጋጀ ከደቡብ አፍሪካ በትራንስወርልድ ራዲዮ ከሰኞ እስከ አርብ የሚቀርብላችሁ የመጽሐፍ ቅዱስ ትምህርት ክፍለ ጊዜ ነው። እግዚአብሔር አምላካችን ልጁ በጌታ በኢየሱስ ክርስቶስ በኩል ለኔና ለናንተ የላከውን ታላቁን ምህረቱንና ፍቅሩን ዛሬም ከኔና ከናንተ እንዲሁ አላራቅም። እጆቹ የምህረት እጆቹ የበጎነት እጆቹ የጸጋ እጆቹ ሁልጊዜም እንደተዘረጉ ናቸው። እግዚአብሔር ስንበድለው ስናጠፋ ስንሳሳት ስንወርቅ ያነሳናል፣ በዚህ እጆቹ ይደግፈናል። ስሙ ለዘላለም እየተመሰገነ ይሁን። በዛሬው ምሽት ክፍለ ጊዜ ጥናታችን እንግዲህ ወገኖች ተከታታዩን የኦሪት ዘዳግም መጽሐፍ ጥናታችንን እንቀጥላለን። ሰላምታዬን ግን አልዘነጋውም። በእያላችሁበት ስፍራ በሰላሙ ውስጥ እግዚአብሔር አምላካችን እንደጠበቃችሁና ወደ ቃሉ ማዕድ ደግሞ እንዳመጣችሁ ተስፋ እናደርጋለን እናምናለንም። እግዚአብሔር ታላቅ ነውና እስቲ በዚህ ዝማሬ ጌታችንን ከፍ ከፍ እናድርግ። እግዚአብሔር የተመሰገነ ይሁን። እውነት የእግዚአብሔር አሰራር ከሰው ልጆች አእምሮ በላይ ነው። እስቲ አብረን እናመስግን። እግዚአብሔር ሆይ እጅግ እናመሰግናለን። ያንዳንዷን ቀን እየመራህን ለዚህች ምሽት ያበቃህን አንተ ነህ። በሕይወታችን የምትፈጽመውንና የምታደርገውን ነገር ሁሉ አእምሮአችን ሊገምተው ሊተምነው ከቶ አይችልም። አንተ በአባትነት ፍቅር እግዚአብሔር አምላካችን ሆይ ያንዳንዷን ደቂቃ ትመራናለህ። ከጠላትም ጌታዬ ሆይ ኃይልና ጥጫ ሁሉ ትታደገናለህ። ስምህ ለዘላለም የተመሰገነ ይሁን። እግዚአብሔር ሆይ ጥበቃ ስላደረከን ጅግና መሰግነሃለን። በዚህች ሰዓት ደግሞ ሰማያዊውን ጥበብህን እግዚአብሔር ሆይ እንድትገልጥልንና እንድታስተምረን እንለምናሃለን። ያንዳንዳችንን በቃል አማካኝነት ባርክን። ማወቅ የሚገባንን ነገር ሁሉ ማሳውቀን። ስለ ክብርና ስለ ኃያሉ ስም ስትል ስማን። አሜን። አድማጮች በትላንትናው ምሽት ክፍለ ጊዜ ጥናታችን ከኦሪት ዘዳግም ምዕራፍ 2 ስለ እስራኤላውያን በምድረ በዳ መንከራተት በስፋት ተመልክተን ነበር። ዛሬ ደግሞ ምዕራፍ 3ን እግዚአብሔር በረዳን መጠን አብረን እንመለከታለንና መጽሐፍ ቅዱሶቻችሁን ገለጥ ገለጥ አድርጋችሁ ኦሪት ዘዳግም ምዕራፍ 3ን አውጡ። የዚህ መጽሐፍ ወይም ደግሞ የዚህ ምዕራፍ አብይ ሐሳቡ የባሳን ንጉስ የአግ መሸነፍ የሚል ነው። አስተዋላችሁ? የኦሪት ዘዳግም ምዕራፍ 3 አብይ ሐሳቡ የባሳን ንጉስ የአግ መሸነፍ የሚል ነው። አድማጮቼ ስለ ምድረ በዳ ጉዟቸው ተመክሮ በድጋሚ ሲናገር ሙሴ ከሌላ ሞራዊ ንጉስ ስለተቃጣባቸው ተቃውሞና እግዚአብሔር እንዴት ለእስራኤል ድል እንደሰጠ ይናገራል። እስቲ ቁጥር 1 እና 2 አንድ ላይ እንመልከት። ተመልሰን በባሳን መንገድ ወጣን። የባሳን ንጉስ አግም ህዝቡን ሁሉ በኤድራይ ሊዋጉን ወጡ። እግዚአብሔር ምርሱንና ህዝቡን ሁሉ ምድሩንም በእጅ አሳልፌ ሰጥቻለሁና አትፍራው። በሐሴቦን ይኖር በነበረው በአሞራውያን ንጉስ በሴዮን ላይ እንዳደረግ በርሱም ታደርግበታል አለኝ ይላል። እግዚአብሔር በእንዴት አይነት ሁኔታ ድል እንደሰጣቸው ሲናገር ደግሞ ቁጥር 3ን እንይ። አምላካችን እግዚአብሔርም ደግሞ የባሳንን ንጉስ አግን ህዝቡንም ሙሉ በእጃችን አሳልፎ ሰጠን፣ እኛም መታነው፣ አንድ ሰውስ እንኳን አምልጦ አልቀረለትም ይላል። አግ ግዙፍ ቁመና የነበረው መንግስቱ ይደፈራል ተብሎ የማይታሰብ ያሞራውያን ንጉስ ነበር። ቁጥር 4ን እንይ። በዚያን ጊዜም ከተሞቹን ሁሉ ወሰድን፣ አንድም ያልወሰድ ነው የለም። በባሳን ያለውን የአግን መንግስት የአርጎብን አገር ሁሉ 60 ከተሞችን ወሰድን ይላል። በመቀጠልም ደግሞ ያሞራውያን ንጉስ አግ 60 ከተሞችን ያስተዳድር እንደነበር ከዚሁ ቃል ነው የምንመለከተው። እነዚህ ከተሞች ሁሉ ቁመቱ ረጅም በሆነ ቅጥር በመዝጊያና በመወርወሪያም የተመሸጉ ነበሩ የሚለውን ቃል ደግሞ ቁጥር 5 ላይ እናገኛለን። ወገኖቼ እስራኤላውያን እነዚህን የተመሸጉ ከተሞች ድል ማድረጋቸው የሚያመለክተው እግዚአብሔር እንደተዋጋላቸውና ድል እንዳደረገላቸው ነው። ወቅቱ በጣም ብርቱ ከሆነ ህዝብ ጋር ለውጊያ የተጋፈጡበት እስከ ሰማይ ድረስ በሚደርስ ቅጥር ወደ ተከበበችው የተስፋ ምድር የሚገቡበት ጊዜ ስለነበር ይህ ከፍተኛ ብርታት ሆኗቸዋል። እስቲ አሁን ደግሞ ስለዚህ አክስ ለሚባል ሰው ቁመና እንመልከት። ቁጥር 11ን ተመልከቱ። ከራፋይም ወገን የባሳን ንጉስ አግ ብቻውን ቀርቶ ነበር። እነሆም አልጋው የብረት አልጋ ነበር። እርሱ በአሞን ልጆች አገር በረባት አለ። ርዝመቱ 9 ክንድ ወርዱም 4 ክንድ በሰው ክንድ ነበር ይላል። ይህ ንጉስ ምን ያህል ግዙፍና ከተራ ሰዎች የተለየ እንደነበር ከላይ ከተነበበው ጥቅስ መረዳት ይቻላል። እስራኤላውያን ምድርቱን ስለመውረሳቸው የሚያወሳውን ክፍል ደግሞ ከቁጥር 12 እስከ 13 ያለውን እንመልከት። ይህችንም ምድር በዚያን ዘመን ወረስን። ባሮንም ሸለቆ አጠገብ ካለችው ከአሮኤር ጀምሮ የገላአድን ተራራማ አገር እኩሌታ ከተሞቹንም ለሮቤልና ለጋድ ሰጠዋቸው። ከገላአድም የቀረውን የአግን መንግስታት ባሳንን ሁሉ የአሮግብንም ምድር ሁሉ ለምናሴ ነገድ እኩሌታ ሰጠው። ያቺም ባሳን ሁሉ የራፋይም አገር ተብላ ተቆጠረች ይላል። በጦርነት ድል የተደረገው የአግ ግዛት ከዮርዳኖስ በስተ ምስራቅ መኖርን ለመረጡት ለሮቤል ለጋድና ለምናሴ ነገድ እኩሌታ ተሰጠ። ቁጥር 18ን እንመልከት። በዚያም ዘመን እንዲህ ብዬ አዘዝኳቸው፣ አምላካችሁ እግዚአብሔር ይችንም ምድር ርስት አድርጎ ሰጥቷችኋል። መሳሪያችሁን ይዛችሁ እናንተ አርበኞች ሁሉ በወንድሞቻችሁ በእስራኤል ልጆች ፊት ትሻገራላችሁ ይላል። በአዲሱ መኖሪያቸው ተደላለው መቀመጣቸው ሌሎች ወገኖቻቸው ከዮርዳኖስ በስተ ምዕራብ ያለውን ስፍራ እንዲይዙ ከመርዳት ነፃ እንደሚያደርጋቸው ሙሴ ያሳስባቸዋል። ነገር ግን እጅግ ከብቶች እንዳሏችሁ አውቃለሁና ሴቶቻችሁና ልጆቻችሁ ከብቶቻችሁም በሰጣችሁ ከተሞች ይቀመጣሉ። ይኸውም እግዚአብሔር እናንተን እንዳሳረፈ ወንድሞቻችሁን እስኪያሳርፍ ድረስ እነርሱም ደግሞ በዮርዳኖስ ማዶ አምላካችሁ እግዚአብሔር የሚሰጣቸው ምድር እስኪወርሱ ድረስ ነው። ከዚያም በኋላ እናንተ ደግሞ ወደ ሰጣዋችሁ ርስት ትመለሳላችሁ የሚለውን ቃል ከቁጥር 19 እስከ 20 ባለው ስፍራ ላይ እናገኛለን። በመቀጠል ደግሞ እስቲ የሙሴን ጸሎት እንመልከት። አሁንም ደግሞ ሙሴ ከጌታ ጋር ስላሳለፈው የግል ልምምድና ለምን አብሯቸው ወደ ተስፋይቱ ምድር እንዲገባ እግዚአብሔር እንዳልፈቀደለት ይነግራቸዋል። ከቁጥር 23 እስከ 26 ያለውን ስፍራ ተመልከቱ። ከቁጥር 23 እስከ 26 በዚህም ዘመን እኔ ወደ እግዚአብሔር እንዲብዬ ለመንኩ። ጌታ እግዚአብሔር ሆይ ታላቅነትን የጸናችሁን ምጅህ ለኔ ለባሪያ አልማሳየት ጀምራል። በሰማይና በምድርም እንደ ሥራ እንደ ኃይልም ይሰራ ዘንድ የሚችል አምላክ ማን ነው? እኔ ልሻገር በዮርዳኖስ ማዶ ያለችውን መልካሚቱን ምድር ያንንም መልካሙን ተራራማውን አገር ሊባኖስን ልይ። እግዚአብሔር ግን በእናንተ ምክንያት ተቆጣኝ አልሰማኝም። እግዚአብሔርም አለኝ ይበቃል፣ በዚህ ነገር ደግሞ አትናገረኝ ይላል። እንደ መልካም አባት ሁሉ እግዚአብሔር ቃሉን ያከብራል። ይበቃል ይለዋል፣ በዚህ ነገር ደግሞ አትናገረኝ አለው። ይህን ዮርዳኖስን አትሻገርምና ወደ ፈሰጋ ራስ ውጣ፣ ዓይንም ወደ ምዕራብ ወደ ሰሜንም ወደ ደቡብ ወደ ምስራቅም አንስተ በዓይን ተመልከት ይለዋል። ቁጥር 27ን ልብ ይሏል። ሙሴ ወገኖቼ ለአርባ ዓመት በምድረ በዳ የተጓዘው ወደ ተስፋይቱ ምድር ለመግባት ነበር። እግዚአብሔር ግን እንዳልፈቀደለት ስናይ እናዝናለን። ከዚህ የምንማረው ትምህርት አለ። ምንም እንኳ ኃጢአታችንን በዚሁ ምድር እያለን የኃጢአታችንን ውጤት የምናገኝበት ጊዜም ይኖራል። ብንወደውም ብንጠላውም እግዚአብሔር አንዳንድ ጊዜ እንዲህ እንዲሆን ይፈቅዳል። ኢያሱ በዚህ ሕዝብ ፊት ይሻገራልና ቁጥር 28ን ተመልከቱ። አንተም የምታያትን ምድር እርሱ ያወርሳቸዋልና ኢያሱን እዘዘው አደፋፍረውም አጽናውም ይላል። ለዚህ ወደ ተስፋይቱ ምድር ለተዘጋጀ አዲስ ትውልድ እግዚአብሔር የመረጠው መሪ ኢያሱን እንደሆነ ሙሴ በግልጽ ነገራቸው። እንግዲህ የተከበራችሁ አድማጮች የኦሪት ዘዳግም ምዕራፍ 3 ጥናታችን በዚሁ ላይ ያበቃል። ከዚህ ዝማሬ በኋላ የኦሪት ዘዳግም ምዕራፍ 4ን ትምህርት እናቀርብላችኋለንና በጥሞና ተከታተሉ።
አይኖቼ ከታየው ven y felicitarle el shadan que va a estar tan mal el que se calle va a estar tan mal el que se calle el shadan que va a estar tan mal el que se calle. ሰማይን በሰንዝር አንተ ትነካለህ አንተ ትነካለህ፣ ምድርን በመስፈሪያ ደስ በትዛለ ውሆችን በፍኝ የምታፍርጌታ በምድር መስር ውድይን ያለኝታ የሱስዬን ያለኝታ ባይኖች ከታየው አማካሪያት ፈልግ አንተ ትትተራ በፊት አይቆምም ታላቁ ተራራ ማስተዋልክ ታላቅ ጻዲቅ በመንገድ እንዴት ልፍራ ታዲያ እያለሁ በቤት ታለው በመቅደስ ባይኖች ይገታየው ven y felicitarle 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 ባይታይ ባይነፍስ ምን ፋቱ ባይነፍስ ምን ፋቱ የወይኑ ሐረግ ፍሬ መብሌን ባይሰጡ መብሌንም ባይሰጡ በፈጠርከኝ አምላክ ባንተ ደስ ይለኛል ባንተ ደስ ይለኛል ክብርህን ጋሪ ነው ምን ይጎድልብኛል ምን ይጎድልብኛል ባይኖች ይገታዩ ምን ይፈልጋለሁ ምን ይፈልጋለሁ እሻዳዩ ጌታ ባንተ ታምናለሁ እደገፍሃለሁ ምን ያስደስተኛል ምን ያስደስተኛል ልብ ያደነቀ ዘምር ያሰኘኛል ዘምር ያሰኘኛል ከሁሉም ይበልጣል ባንተ መታዘኔ ባንተ መታዘኔ ላቅርብ መስዋዕቴ ደግሜ 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 ባይኖች ከታዩ ምን ይፈልጋለሁ ምን ይፈልጋለሁ እሻዳዩ ጌታ ባንተ ታምናለሁ።
ስለ ዝማሬው እግዚአብሔር የተመሰገነ ይሁን። የዚህ የዘዳግም ምዕራፍ 4 አብያሳቡ ለአዲሱ ትውልድ የተሰጠ ምክር የሚል ነው። የዘዳግም ምዕራፍ 4 አብያሳቡ ለአዲሱ ትውልድ የተሰጠ ምክር የሚል ይሆናል። ስለ እስራኤል የምድረ በዳ ጉዞ ሙሴ የሚሰጠው ገለጻ የሚደመደመው በዚህ ምዕራፍ ነው። በአሁኑ ጊዜ ከዮርዳኖስ ወንዝ ዳርቻ በስተምዕራብ ነው ያሉት። ሙሴ የመጨረሻውን መመሪያ የሚሰጣቸው በዚሁ ስፍራ ነው። በዚያ ወቅት ጠቅላላ ጉዞውን ከተሳተፉት ውስጥ በሕይወት ያሉት ሁለት ሰዎች ማለትም ኢያሱና ካሌብ ብቻ ነበሩ። አብዛኞቹ በዚያው በምድረ በዳ ተቀብረዋል። አዲሱ ትውልድ ወደ ተስፋይቱ ምድር ለመግባት ተዘጋጅቷል። ከዚያ በፊት ግን ሙሴ ስለ ምድረ በዳው ጉዞ ይተርክላቸዋል። ለእግዚአብሔር እንዲታዘዙትም አጥብቆ ይመክራቸዋል። እስቲ ከቁጥር 1 እስከ 2 ያለውን እንመልከት። አሁንም እስራኤል ሆይ እንድታደርጓቸው በሕይወትም እንድትኖሩ የአባቶቻችሁ ማምላክ እግዚአብሔር ወደሚሰጣችሁ ምድር ገብታችሁ እንድትወርሱ የማስተምራችሁን ሥርዓትና ፍርድ ስሙ። እኔ ያዘዝኳችሁን የአምላካችሁን የእግዚአብሔርን ትእዛዝ ትጠብቃላችሁ እንጂ ባዘዝኳችሁ ቃል አትጨምሩም ከርሱም አታጎሉም ይላችኋል። የእግዚአብሔርን ቃል መስማት ብቻ ሳይሆን ማድረግም አለባችሁ። ከእግዚአብሔር ቃል ማጉደልም ሆነ በቃሉ ላይ መጨመር እንደሌለባችሁ የተሰጠውን መመሪያ እናስተውል። ከእግዚአብሔር ለተቀበሉት ቃል መታዘዝ አለባችሁ። እስራኤል ቃሉን ጠብቀው ቢሆን ኖሮ ምንኛ በተባረኩ ነበር። እዚህ ላይ የምንመለከተው ግን የእግዚአብሔርን ቃል ቢቀበሉም ቃሉን ስላልጠበቀ ትውልድ ነው። ሥጋን የለበሰ ሁሉ ሕግን በመጠበቅ በእግዚአብሔር ፊት ሊጸድቅ አይችልም። ለምን? ምክንያቱም ሥጋ ኃጢአተኛ ስለሆነ ነው። ችግሩ ያለው እዚህ ላይ ነው። አድማጮቼ፣ ቀደም ብዬ እንደተናገርኩት ይህ መጽሐፍ ሁለት አብያሳቦች አሉት። እነርሱም ፍቅርና መታዘዝ ናቸው። አስተዋላችሁ? ይሄ የኦሪት ዘዳግም መጽሐፍ ሁለት አብያሳቦች አሉት። እነርሱም ፍቅርና መታዘዝ ናቸው። ምናልባትም ፍቅር የብሉይ ኪዳን ሐሳብ መሆን መቀበል ይከብዳችሁ ይሆናል። አስተውሉ። ምናልባትም ፍቅር የብሉይ ኪዳን አብይ ሐሳብ መሆኑን መቀበል ይከብዳችሁ ይሆናል። ሐቁ ግን ይሄው ነው። የብሉይ ኪዳን አብይ ሐሳቡ ፍቅር ነው። በዚህ በአራተኛው ምዕራፍ የምንመለከተው ለእግዚአብሔር እንዲታዘዙ ሙሴ አዲሱን ትውልድ ሲለምናቸውና ለዚህም ምክንያቱን ሲሰጣቸው ነው። ከምክንያቶቹም ጥቂቶቹ የሚከተሉት ናቸው። ጻፍ አድርጓቸው። አንደኛ፣ እግዚአብሔር በሕይወት ሊያኖራቸውና ሊጠብቃቸው ይፈልጋል። ተመልከቱ እንግዲህ፣ ለእግዚአብሔር እንዲታዘዙ ሙሴ አዲሱን ትውልድ ሲለምናቸውና ለዚህም ምክንያት ሲሰጣቸው እንመለከታለን። ከምክንያቶቹም ጥቂቶቹ አሁን አንደኛው ተራ ቁጥር ላይ ተናገርኩት ነው። እደግምላችኋለሁ። እግዚአብሔር በሕይወት ሊያኖራቸውና
ሊጠብቃቸው ይፈልጋል። ይህ የመጀመሪያው ምክንያት ነው። ቁጥር 1 እንደሚያመለክተው በሕይወት እንድትኖሩና እንድትወርሱ የማስተምራችሁን ሥርዓትና ፍርድ ስሙ ይላል። ለዚህም ነው ለእግዚአብሔር መታዘዝ ያለባቸው። እግዚአብሔር የሚባርካቸው ሲታዘዙለት ብቻ ነው። ሊባርካቸው ስለሚፈልግም ነው እንዲታዘዙለት የሚፈልገው። ሁለተኛው ምክንያት ደግሞ መታዘዛቸው ለእግዚአብሔር ያላቸውን ምስጋና የሚያሳዩበት መንገድ ነው። እደግምላችኋለሁ። እነዚህ ወገኖች ወይም እስራኤላውያን መታዘዛቸው ለእግዚአብሔር ያላቸውን ምስጋና የሚያሳዩበት መንገድ ነው። ከቁጥር 5-8 ያለውን ስፍራ እስቲ እንመልከት። አምላኬ እግዚአብሔር እንዳዘዘኝ ሥርዓትንና ፍርድን በምንጠራው ጊዜ ሁሉ እንደሚቀርበን አምላኩ ወደ እርሱ የቀረበው ሕዝብ ማን ነው? በዓይናችሁ ፊት ዛሬ እንደማኖራት እንደዚህ ችግሉ ጽድቅ የሆነች ሥርዓትና ፍርድ ያለው ታላቅ ሕዝብ ማን ነው ይላቸዋል። እግዚአብሔር ባስደናቂ ሁኔታ ባርኳቸዋል እነዚህን ወገኖች። እነርሱ ደግሞ ለእርሱ በመታዘዝ ምስጋናቸው መግለጽ አለባቸው። ሶስተኛው ምክንያት እንደሚከተለው ነው። ለእግዚአብሔር ለመታዘዝ የሚያነሳሳቸው እርሱ ለነርሱ ያለው ፍቅር ነው። ይህ ሶስተኛው ነጥብ ነው። እደግምላችኋለሁ። ለእግዚአብሔር ለመታዘዝ የሚያነሳሳቸው ጌታ እግዚአብሔር ለነርሱ ያለው ፍቅር ነው። ጌታ እግዚአብሔር ወይም እርሱ ለነርሱ ያለው ፍቅር ነው። እስቲ ቁጥር 37ን እንመልከት። እኔ አነብላችኋለሁ። አባቶችህን ወዷልና ከነርሱ በኋላ ዘራቸውን መረጠ። ዛሬ እንደሆነ ሁሉ ካንተ የዳኑትን ታላላቆችን አዛብ በፊት እንዲያወጣ አንተንም እንዲያገባ ምድራቸውንም ርስት አድርጎ እንዲሰጥ ካንተ ጋር ሆኖ በታላቅ ኃይሉ ከግብጽ አወጣህ ይላል። እግዚአብሔር ወገኖቼ ሰዎችን እንደሚወድ ሲናገር በቅዱሳት መጻሕፍት ውስጥ ይህ የመጀመሪያው ቦታ ነው። አስተዋላችሁ? እግዚአብሔር ሰዎችን ስለመውደዱ የሚናገር ወይም የሚገልጽ በቅዱሳት መጻሕፍት ውስጥ ይህ የመጀመሪያው ቦታ ነው። እግዚአብሔር ሰውን እንደሚወድ ከዘፍጥረት መጽሐፍ መጀመሪያ አንስቶ መመልከት ይቻላል። ይሁን እንጂ ስለ ፍቅሩ እስካሁን ድረስ ምንም አልተናገረም ነበር። አይገርማችሁም ወገኖች? ለመጀመሪያ ጊዜ የተናገረው በዚህ ጥቅስ ውስጥ ነበር። ማለትም በዘዳግም ምዕራፍ 4 ቁጥር 37 ላይ እናገኛለን። መልካምን ነገር ያደረገላቸው ከዚህ ፍቅሩ የተነሳ ነበር። ከግብጽ ምድር አውጥቷቸዋል። አሁን ደግሞ የበለጠ ነገር ሊያደርግላቸው ነው። ለዚህ ሁሉ መሰረቱ ወይም ለዚህ ሁሉ ምክንያቱ ፍቅሩ ነው ወገኖች። አስተዋላችሁ? ለዚህ ሁሉ መሰረቱና ምክንያቱ የእግዚአብሔር ፍቅር ነው። እያንዳንዱ ሰው ይህን በሚገባ መረዳት ይኖርበታል። ማን ወይም ምን መሆናችሁ አይገደኝም። እግዚአብሔር እንደሚወዳችሁ ግን ልነግራችሁ ፈልጋለሁ ወዳጆቼ። ፍቅሩ ሁልጊዜ ላይሰማችሁ ይችል ይሆናል። ኃጢአታችን በእኛና በአምላካችን መካከል ግድግዳ ሆኖ ለይቶናል። ባለንበት ሁኔታ እግዚአብሔር እኔና እናንተን ይወደናል። ፍቅሩንም በክርስቶስ መስቀል ላይ ገልጦልናል። ክርስቶስን አዳኛ አድርገን ስንቀበል ፍቅሩን እንለማመዳለን ማለት ነው። እግዚአብሔር የተመሰገነ ይሁን። አራተኛው ምክንያት ደግሞ እነርሱ ራሳቸው የርሱ ስለሆኑ ለእግዚአብሔር መታዘዝ አለባቸው የሚል ነው። ጻፍ አርጉ። እነርሱ ራሳቸው የርሱ ስለሆኑ ለእግዚአብሔር መታዘዝ አለባቸው ይላል። እናንተ ያምላካችሁ የእግዚአብሔር ልጆች ናችሁ፣ ለአምላክ ለእግዚአብሔር አንተ ቅዱስ ሕዝብ ነህ ይላል። ወገኖቼ ለእግዚአብሔር መታዘዝ የመጀመሪያው የሕይወት ሕግ ነው። አስተዋላችሁ ወገዳጆቼ? ለእግዚአብሔር መታዘዝ የመጀመሪያው በአንድ ሰው ሕይወት ውስጥ የመጀመሪያው ወይም ተቀዳሚው ሕግ ነው። ሰው በተፈጥሮ እግዚአብሔርን የመጥላት ዝንባሌ አለው። ሰው ለእግዚአብሔር መታዘዝ አይፈልግም። እንዲያውም የእግዚአብሔር ተቃዋሚ ነው። የእግዚአብሔር ቃል ስናነብ ሰው ምን ያህል እግዚአብሔርን እንደሚቃወምና እንደሚቋቋም እንመለከታለን። ዛሬም ቢሆን ያው ነው። ስለ ሰማሁት ምስክርነት ላካፍላችሁ ፈልጋለሁ። አንዲት ሴት መጣችና ጌታ ኢየሱስ ክርስቶስን ጌታና ዳኛ አድርጌ ተቀበልኩት፣ የራዲዮ ፕሮግራማችሁን ሰምቼ ነበር፣ ይሁን እንጂ እስካሁን ድረስ ባለቤቴ ወደ ቤተ ክርስቲያን እንዲመጣ ማድረግ አልሆነልኝም አለችኝ። ጋሻ አበበ ይህንን የመጽሐፍ ቅዱስ ትምህርት በራዲዮ ባለቤቴ እንዲያዳምጥ ለማድረግ ብዙ ሞከርኩ፣ ሆኖም በፍጹም እሺ ሊለኝ አልቻለም ስትለኝ አስረግጣ ነገረችኝ። አሁን ግን ታያለህ አለችኝ፣ የራዲዮ ፕሮግራሙን መስማት ጀምሯል። የሰው ተቃውሞ ወገኖች በእግዚአብሔር ቃል መሰበር ካልቻለ በሌላ ምንም ነገር መሰበር እንደማይችል እኔም ልነግራችሁ ፈልጋለሁ። እስራኤል ለእግዚአብሔር ታዘው ቢሆን ኖሮ ምንኛ በተባረኩ ነበር። አድማጮቼ እውነት እላችኋለሁ እግዚአብሔር የመታዘዝን ሕይወት በእኛ ውስጥ እንዲፈጥር እለት እለት በፊቱ እንውደቅ። እንግዲህ በጌታ የተከበራችሁ አድማጮች የዛሬው ምሽት ጥናታችን በዚህ ላይ አበቃ። ትምህርቱን አስመልክቶ ያላችሁን አስተያየት ወይም ጥያቄ በአድራሻችን ጻፉልን። ሰላም
ካላችሁ ለመጽሐፍ ቅዱስ በራዲዮ ዝግጅት ክፍል የመልእክት ሳጥን ቁጥር 1366 አዲስ አበባ ብላችሁ ብትጽፉልን ይደርሰናል። በሚቀጥለው ክፍለ ጊዜ በተመሳሳይ ዝግጅት እንደምንገናኝ ተስፋ እናደርጋለን። እስከዚያው ደህና ደሩ። ጌታ በነገር ሁሉ አብዝቶ ይባርካችሁ።